ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ደንግ ፌቨር የሚባል ገና የአማርኛ ስም ያልወጣለት በዓለም በሌላው ዓለም የነበረ በኢትዮጵያ ግን ለመጀመሪያ ጊዜ ነው ድሬዳዋ አካባቢ የተከሰተው ማለት ነው። ቢጫ ወባ የሚባለው የለ ፌቨር የሚባለውም ከ60 ዓመት በፊት ነበር ኢትዮጵያ የነበረው ጠፍቶ ኖሮ ካቻምና መስለኝ ደቡብ አካባቢ የታየው ማለት ነው።
አቶ ገይቶ ገብረ መድህን በጤና ጥበቃ ሚኒስቴር የአየር ንብረት ለውጥና ጤናን በተመለከተ አማካሪ ናቸው። የአየር ንብረት ለውጥ በጤና ላይ ስለሚያስከትለው ጉዳት ካብራሩበት የተቀነጨበ ነው። ዝርዝሩ ከዜና በኋላ ይቀርባል።
ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን አምሽታችኋል? ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው።
የዛሬ ረቡዕ ህዳር 8 ቀን 2008 ዓ.ም ፕሮግራም አስተናጋጆች አዳነች ሳየና
እኔም ሰለሞን ክፍለነን። መደበኛ የዕለቱ ቅንብሮችም ተሰናድተዋል። አብረን እናመሽ ዘንድ የአክብሮት ግብዣችን ነው። አሁን የዓለም ዜና እናሰማለን።
We expect President Kagame to follow through on the commitments he has made previously to foster a new generation of leaders in Rwanda and to step down.
የሩዋንዳ የህግ መወሰኛ ምክር ቤት የሀገሪቱ ህገ መንግስት ፕሬዚደንት ፖል ካጋሜ ለሶስተኛ ጊዜ እንዲወዳደሩ እንዲያስችል የቀረበውን የማሻሻያ ውሳኔን ትላንት በሙሉ ድምፅ አጽድቋል። የውሳኔው ሐሳብ ለረፈረንደም ወይም ለህዝብ ውሳኔ ይቀርባል። ህዝቡ በቀላሉ ሊያጸድቀው ይችላል ተብሎም ይጠበቃል። ማርግሬት ኒያሁራ የተባሉ የምክር ቤት አባል ፕሬዚደንት ካጋሜ ለሶስተኛ ጊዜ እንዲመሩ ይገባል ይላሉ። የሀገሪቱ ምክር ቤት የ3.6 ሚሊዮን መራጮች ፍላጎትን ነው ያከበረው ብለዋል። እነዚህ ድምፅ የመስጠት መብት ያላቸው ዜጎች ፕሬዚደንት ካጋሜ ለሶስተኛ ጊዜ እንዲመረጡ ለማስቻል ህገ መንግስቱ እንዲቀየር ለምክር ቤት አባላት ጥያቄ አቅርበዋል ሲሉ የምክር ቤት አባሏ ለአሜሪካ ድምፅ ሬዲዮ ተናግረዋል። ሀገሪቱ በከባድ ሁኔታ ያለፈች በመሆኗ አዲስ መሪዎች ሙከራ አያስፈልጋትም ሲሉም አክለውበታል። ሀገሪቱ ወዳለፈው ፍጅትና ትርምስ የማትመለስበት ደረጃ ላይ መድረሷ እስከሚረጋገጥበት ጊዜ ድረስ ሰዎች ፕሬዚደንት ካጋሜ ስልጣን ላይ እንዲቆዩ ይፈልጋሉ ብለዋል ማርግሬት ኒያጎራ። አሁን ባለው የሀገሪቱ ህገ መንግስት መሰረት የሁለተኛ ጊዜ ስልጣናቸው እንደ አውሮፓ አቆጣጠር በ2017 ዓ.ም ማብቃት አለበት። ይሁንና ህገ መንግስቱ እንዲሻሻል ባቀረበው ውሳኔ ሐሳብ መሰረት ለሌላ የሰባት ዓመታት የስልጣን ጊዜ ለመወዳደር ይችላሉ። ከዚያ በኋላ ደግሞ ለሁለት የአምስት ዓመታት የስልጣን ጊዜ ተወዳድረው ሊያሸንፉ ይችላሉ። በዚህ መሰረት ካጋሜ እንደ አውሮፓ አቆጣጠር እስከ 2034 ዓ.ም ድረስ ሀገሪቱን ሊመሩ ይችላሉ ማለት ነው። የሩዋንዳ ዲሞክራሲያዊ አረንጓዴ ፓርቲ የተባለው ተቃዋሚ ድርጅት የህገ መንግስቱ ማሻሻያ ለዘላቂ ሰላምና ጸጥታ ተግዳሮት ይሆናል ሲል ነቅፏል። ሩዋንዳ ከዩናይትድ ስቴትስ የቅርብ ወዳጅ ሀገሮች አንዷ ብትሆንም አሜሪካ ፖል ካጋሜ ለሶስተኛ ጊዜ ለመወዳደር መሞከር የለባቸውም የሚል እምነት እንዳላት የውጭ ጉዳይ መስሪያ ቤቷ ቃል አቀባይ ማርክ ቶነር ትላንት ተናግረዋል።
We expect President Kagame to follow through on the commitments he has made previously to foster a new generation.
President Kagame የሩዋንዳን አዲስ የመሪዎች ትውልድ ለማጠናከር ቀደም ሲል በገቡት ቁርጠኝነት ይጸናሉ። በዚህም ያሁኑ የስልጣን ዘመናቸው እንደ አውሮፓውያን ዘመን አቆጣጠር በ1917 ዓ.ም ሲያበቃ ይለቃሉ ብለን እንጠብቃለን።
ካጋሜ ስልጣኑ ላይ የሙጥኝ ብለው የሚቀጥሉ ከሆነ ዩናይትድ ስቴትስ ልትወስድ የምትችለው እርምጃም ሆነ ምን እንደሚቻል ቶነር አልተናገሩም።
ካኖ በተባለችው የናይጄሪያ ከተማ ገበያ ላይ ሁለት ሮኬቶች ወድቀዋል። ያደረሰው ጉዳት መጠን ግን አልታወቀም። ትላንት ደግሞ ዮላ በተባለች ከተማ ገበያ ላይ በተፈጸመ አጥፍቶ ጠፊ ጥቃት ቢያንስ 30 ሰዎች ተገድለዋል። በትንሹ 70 የሚሆኑት ደግሞ ጉዳት ደርሶባቸዋል ሲሉ ፖሊሶችና የቀይ መስቀል ማህበር ባለስልጣናት ገልጸዋል። ባለፈው ወር ደግሞ በአካባቢው ባሉ ሁለት ከተሞች ላይ በሚገኙ መስጊዶች በተፈጸመ የቦምብ ፍንዳታ 42 ሰዎች ተገድለዋል። ከመቶ በላይ የሚሆኑት ደግሞ ቆስለዋል። የናይጄሪያና የአጎራባች ሀገሮች ወታደራዊ ኃይሎች በአካባቢው ቦኮ ሐራም ይቆጣጠራቸው የነበሩ በርካታ ቦታዎችን ካስመለሱ ወዲህ ጽንፈኛው ቡድን በአጥፍቶ መጥፋት ጥቃት ላይ አትኩሯል። ቡድኑ ሰሜን ምስራቅ ናይጄሪያን ለመቆጣጠር ለስድስት ዓመታት ያህል ሲያካሄድ በቆየው ጥቃት ምክንያት ከ2 ሚሊዮን በላይ የሚሆኑ ሰዎች ከመኖሪያቸው ተፈናቅለዋል።
የናይጄሪያው ፕሬዚደንት መሐመዱ ቡሃሪ የቀድሞ ፕሬዚደንት ጉድላክ ጆናታን ብሔራዊ አማካሪ የነበሩትን ሰው ትላንት ሌሊት በሙስና ክስ እንዲታሰሩ አዘዋል። ሳምቦ ዳሱኪ ቦኮ ሐራምን ለመዋጋት የሚያስፈልግ መሳሪያ ለመግዛት መዋል የነበረበትን በቢሊዮኖች ዶላር የሚቆጠር ገንዘብን ሰርቀዋል በሚል ነው የተከሰሱት። ዳሱኪ ለሕክምና ወደ ውጭ ሀገር እንዲሄዱ ዳኛ የፈቀደ ቢሆንም ፖሊሶች በመዲናይቱ አቡጃ የሚገኘው ቤታቸውን ከበው አላስወጣ እንዳሏቸው ማኞች ለአሜሪካ ድምፅ ሬዲዮ ተናግረዋል።
የኤርትራ ናቅፋ በአዲስ እንደተቀየረና ዛሬ መተግበር እንደጀመረ ታውቋል። የቆየው ናቅፋ በስድስት ወራት ውስጥ በአዲሱ እንደሚለወጥ ተገልጿል።
የፈረንሳይ ፖሊሶች ዛሬ ከፓሪስ ወጣ ብሎ በሚገኝ ቦታ ላይ የከፈቱት ወረራ ከሰባት ሰዓታት በኋላ አብቅቷል። በወረራው 2 ሰዎች ሲገደሉ 7 ታስረዋል። ባለፈው አርብ ፓሪስ ላይ የተካሄዱትን ጥቃቶች በማስተባበር ተግባር የተጠረጠረው ሰው ጉዳይ ግን የታወቀ ነገር የለም። የፓሪስ አቃቤ ሕግ ፍራንሷ ሞሊንስ ፖሊሶች ወረራ ያካሄዱት አብዱል ሐሚድ አቡ አውድ የተባለው ትውልደ ሞሮካዊ የሆነ የቤልጅየም ዜግነት ያለው የአርቡን ጥቃት በማስተባበር ተግባር የሚጠረጠረው ሰው እንደሆነ አረጋግጠዋል። ሆኖም ሰውየው በቦታው ይኑር አይኑር የታወቀ ነገር የለም። ዘጋቢያችን ሊዛ ብራያንት ከፓሪስ የላከችውን ዘገባ ሰለሞን አባቴ ያቀርበዋል።
ሳን ጁኒ ከተማ ውስጥ ዛሬ ማለዳ ላይ ከሞቱት ሁለቱ አንደኛዋ ሕይወቷ የጠፋው ፖሊስ ባደረገው ከበባ ለሰባት ሰዓታት ከዘለቀው መፋጠጥ በኋላ የለበሰችውን በፈንጂ የታጨቀ ሰደርያ ራሷ ላይ በማፈንዳቷ እንደሆነ ተነግሯል። ከበባው በተካሄደበት የከተማይቱ ማዕከል ይገኝ ከነበረው አፓርታማ ላይ ሰባት ሰዎች ተይዘው ተወስደዋል። ፖሊስ እርምጃውን የወሰደው የቤልጂክ ዜጋ የሆነውና 129 ሰው የተገደለበት የአርቡ የፓሪሱ ጥቃት ፈጣሪና መሪ ነው የተባለውን ጂሃዲስት አብዱል ሐሚድ አቡድን ለማደን እንደነበረ የፓሪስ አቃቢ ሕግ ፍራንሷ ሞላን ተናግረዋል። በቁጥጥር ስር የሚገኙትንና ሕይወታቸው የጠፋውን ሰዎች ማንነት ለማጣራት የምርመራ ሥራ እየተከናወነ መሆኑን ሞላን ገልጸዋል። ምናልባትም ሰዎቹ እነማን እንደሆኑና እንደነበሩ ማምሻውን ሳይታወቅ አይቀርም ብለው ነበር። ይህንን አስመልክቶ ግን እስካሁን የደረሰን ሪፖርት የለም። ስሙ ከሌሎችም የሽብር ጥቃቶች ጋር ተያይዞ የሚነሳው አቡድ በቅርቡ ሶሪያ እንደነበረ ተገልጿል። የፈረንሳይ ፕሬዚዳንት ፍራንሷ ኦሎንድ ዛሬ ለሀገራቸው ከንቲባዎች ባደረጉት ንግግር የአርቡን ጥቃት አድርሻለሁ ያለውን እስላማዊ መንግስት ቡድንን ለመውጋት በመንግስቱ ይወሰዳሉ ያሏቸውን ተከታታይና ተያያዥ እርምጃዎች ዘርዝረዋል። ፈረንሳይ ዛሬም ሦስተኛ ዙር የአየር ድብደባ ሶሪያ ውስጥ ባሉ የእስላማዊ መንግሥት ቡድን ይዞታዎች ላይ እያካሄደች ሲሆን የአየር ጥቃት አቅሟን ለማጠናከርም በሻር ዶጎል ስም የተሰየመችውን ጄት ተሸካሚ መርከብ ወደ ሜዲቴራንያን ባሕር አስገብታለች። ኦላንድ አይሲልን ለመውጋት አሜሪካና ሩሲያን ጨምሮ ጠንካራና ግዙፍ ጥምረት እንዲመሠረት ጥሪ አስተላልፈዋል። ከአርቡ ጥቃት ጋር ንክኪ ያላቸው የተባሉና ተጠርጣሪዎችን የማደኑ እንቅስቃሴ አሁንም እንደቀጠለ ሲሆን የብራስልስ ተወላጅ የሆነው ዋና ተጠርጣሪ ሳልህ አብዱሰላም አሁንም ሽሽት ላይ ሳይሆን አይቀርም እየተባለ ነው።
በመጨረሻም የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የሶሪያ ስደተኞችን መቀበል የሚቃወሙት አሜሪካውያን ፖለቲከኞችን ነቅፈዋል። እንዲህ አይነቱ አነጋገር የአሜሪካን እሴት ይጻረራል፣ እስላማዊ መንግሥት ነኝ ለሚለው ጽንፈኛ ቡድን ምልመላም ያመቻል ብለዋል። ፓሪስ ውስጥ አሸባሪ ጥቃቶች ከተከፈቱ ወዲህ አንዳንድ ሪፑብሊካውያን ፖለቲከኞች ሶሪያውያን ስደተኞችን የመቀበሉ ተግባር እንዲቆም ወይም ደግሞ ክርስቲያን የሆኑትን ብቻ መቀበል ያስፈልጋል የሚል ጥሪ እያቀረቡ ነው። ስደተኞቹን አለመቀበሉ አሸባሪዎች በዩናይትድ ስቴትስም ተመሳሳይ ጥቃት እንዳይፈጽሙ ያግዳል የሚል ክርክር ያቀርባሉ። ፕሬዚደንት ኦባማ ዛሬ ማኒላ በሚካሄደው የእስያ ፓሲፊክ የኢኮኖሚ ትብብር ጉባኤ ላይ ሆነው ለጋዜጠኞች በሰጡት መግለጫ አሸባሪዎች ባካሄዱት ጥቃት ምክንያት ወደ ፍርሃትና መርበትበት ማምራቱ አይጠቅመንም ብለዋል። ሪፑብሊካውያኑ ዩናይትድ ስቴትስ 10,000 የሚሆኑ ተጨማሪ ሶሪያውያን ስደተኞችን ለመቀበል ማቀዷን ነው የሚቃወሙት። ዘጋቢያችን መሪ አሊስ ሳሊናስ የላከችውን ዘገባ ቆንጅታዬ ታቀርበዋለች። ባለፈው አርብ ፈረንሳይ ዋና ከተማ ፓሪስ ውስጥ ከደረሱት የሽብርተኛ ጥቃቶች ተከትሎ አንዳንድ ሪፑብሊካን ፖለቲከኞች ዩናይትድ ስቴትስ ሶሪያውያን ስደተኞችን የማስፈር መርሃ ግብሯን ታቁም አለዚያም ክርስቲያን ስደተኞችን ብቻ ትቀበል የሚል ጥሪ ማሰማት ጀምረዋል። አገራችን አሸባሪ እንዳይገባብን ለመከላከል ነው በማለት ነው የሚከራከሩት። ዛሬ ፕሬዚደንት ባራክ ኦባማ ይህን አስተሳሰብ እንዲህ ሲሉ አውግዘውታል።
We are not well served when in response to a terrorist attack.
የሽብር ጥቃት ሲደርስ የምንሰጠው ምላሽ በፍርሃት መዋጥና መረባበሽ ከሆነ አይበጀንም።
ሚስተር ኦባማ ይህን ያሉት በእስያ ፓሲፊክ አካባቢ ሀገሮች የምጣኔ ሀብት ትብብር የመሪዎች ጉባኤ እየተካፈሉ በሚገኙበት በፊሊፒንሷ መዲና በማኒላ ነው። ዩናይትድ ስቴትስ 10,000 ሶሪያውያን ስደተኞችን ተቀብላ ለማስፈር ያላት እቅድ እንደጫረው ክልክር ሁሉ አውሮፓ ውስጥም ስደተኛን ማስገባት የደህንነት አደጋ ሊያስከትል ይችል ይሆን የሚለው ስጋት እያነጋገረ ነው። ከወዲሁ ከ14 የሚበልጡ የአሜሪካ አገረ ገዢዎች ሶሪያውያን ስደተኞች ክፍለ ሀገራቸው እንዳይሰፍሩ ለመከልከል እቅድ እንዳላቸው እየተናገሩ ነው። ይህ አሉ ፕሬዚደንት ባራክ ኦባማ። አሜሪካ ከምትመራባቸው እሴቶቿ የሚጋጭና የእስልምና መንግስት ነኝ የሚለውን ቡድን ተዋጊዎች የሚጠቅም ነው።
ISIL seeks to exploit the idea that there is a war between Islam and the
እስልምናና ምዕራቡ ዓለም ጦርነት ላይ ናቸው የሚልና አስተሳሰብ ISIL ሊጠቀምበት ይፈልጋል። ስለዚህ ሐላፊነት በሚያሻ ቦታ ላይ ያሉ ሰዎች በጦርነት በሚታመስ ሀገር ለክርስቲያኖች ከሙስሊሞች የተሻለ ከለላ መሰጠት አለበት የሚል ነገር መናገር የሚረዳው የ ISIL ዓላማ ነው።
ፕሬዚደንቱ አያይዘው ከዚያ ይልቅ የዩናይትድ ስቴትስ ምክር ቤት አባላት ሶሪያ ውስጥ የእስልምና መንግስት ተዋጊዎችን በወታደራዊ ኃይል እንድንፋለም የሚፈቅድ ሕግ ቢያቀርቡ ይሻላል ብለዋል።
ዜናዎቹን ሰማን። ወደ ኋላ ከሚቀርቡ ዝግጅቶች አንዱን ለቅምሻ።
ኢትዮጵያ አየር መንገድ 70ኛ አመቱን ለማክበር ጉድጉድ ያለ ነው። ለምን ለየት ያለ ነገር አናደርግም በሚል ተነፋፋንና በዚህም ደግሞ አጋጣሚ በተለያየ መስኩ ይህንን ስራውን ሊያከናውኑ የሚችሉ ሴቶች በጠቅላላ ባለው ዲፓርትመንት ውስጥ በቂ ሴቶች አሉ እና ይህን ሁለቱን ነገር የሚያጣምርልን ነው አጋጣሚ ይሄ ሆኖ አገኘ ነው እና እንግዲህ ይህንን ፕላን ነው።
ወይዘሮ ራሄል አሰፋ የኢትዮጵያ አየር መንገድ የማርኬቲንግ ምክትል ፕሬዚደንት ናቸው። አየር መንገዱ ዛሬ በሴቶች ብቻ የሚመራ በረራ ወደ ባንኮክ ያደርጋል። ይህንኑ በተመለከተ ከሰጡት የተወሰደ ነው የሰማችሁት። በሴቶች ፕሮግራም ይመጣሉ። አሁን አብይ ርዕስ። የአየር ንብረት ለውጥ በኢትዮጵያ ያለውን የጤና ችግር ሊያባብስ እንደሚችል የዓለም የጤና ድርጅት አስታውቋል። በአየር ንብረት ለውጥ ምክንያት የሚከሰት ከፍተኛ ሙቀት፣ ድርቅ፣ በእጅጉ የተዛባ ዝናብና የሚከተለው ጎርፍ ሀገሪቱን ለተለያዩ የጤና ቀውሶች ሊዳርጋት እንደሚችልም ጠቁሟል። መለስካቸው አምሃ ተከታዩን ዘገባ ልኳል።
በተባበሩት መንግስታት የዓለም ጤና ድርጅት ትናንት ይፋ ያደረገው ይህ መግለጫ እንዳመለከተው የአየር ንብረት ለውጥ በኢትዮጵያ ቀድሞም ቢሆን የሚታዩትን የጤና ችግሮች በማባባስ ስጋት እየፈጠረ ይገኛል። ድርጅቱ የአየር ንብረትና ጤና የ2015 ሀገራዊ ገጽታ በሚል ርዕስ ያሳተመውን ዘገባ አስመልክቶ ባሰራጨው በዚህ አጭር መግለጫው በየጊዜው እያሻቀበ የሚሄደው የአየር የሙቀት መጠን፣ ከፍተኛ የሙቀት ማዕበል፣ እጅግ የተዛባ የዝናብ አጣጣል፣ ጎርፍና የመሬት መንሸራተት አሁን የሚታየውን የተላላፊ በሽታዎችን መዛመት፣ የምግብ ዋስትና ችግርንና ድህነትን በማባባስ ረገድ ያለውን ፈተና ይበልጥ ያከፈዋል ይላል። አቶ ጎይቶም ገብረ መድህን በጤና ጥበቃ ሚኒስቴር የአየር ንብረት ለውጥና ጤናን በተመለከተ አማካሪ ናቸው። በእርሳቸው አገላለጽ በአየር ንብረት ለውጡ ምክንያት የሚከሰቱ ለውጦች በሀገሪቱ ሁሉም ክፍሎች መከሰታቸው አይቀርም። ይሁንና በለውጡ ምክንያት የሚከሰቱ የተለያዩ አደጋዎች በተለያዩ የሀገሪቱ ክፍሎች የሚያደርሱት ጥፋት ደረጃው ይለያያል ይላሉ።
ለምሳሌ አሁን ጎርፍ ካነሳን ኢትዮጵያ ውስጥ ያሉትን ተፋሰሶች
ታችኛው ክፍል ለምሳሌ የኦሞ ወንዝን ከላይ ጀምሮ ከግቤ ጀምሮ እየተጠራቀመ ይመጣና ተኃይሉ እየጨመረ ይመጣል እና እንትን ወንዙ ሞልቶም ሊወጣ ይችላል። ግን አሁን ማልባት የግቤ 3 ግድብ ስለተሰራ ሊቀንስላቸው ይችላል። ሌላው የአዋሽ ተፋሰሳል። አዋሽ ተደጋጋሚ ከወንዝ ወርቶ የሚያጠቃበት እንትን አለ። ሌላው ደቡብ ትግራይ አካባቢም የጎርፍ ነበር ከዚህ በፊት የነበረው ማለት ነው። ሌላው ጣና ዙሪያ የፎገራ የሚባለው ውሃው ስለሚሞላ ጎርፍም ባይሆን እስከ ቤታቸው ድረስ ይገባል እዛ አካባቢ ያሉት ሰዎች።
አቶ ጎይቱም ዘንድሮ በኤልኒኞ ክስተት ምክንያት የተፈጠረው ድርቅ ያደረሰው ችግር እንዳለ ሆኖ ከረጅም ዓመታት ጀምሮ ሲጠራቀም ከቆየው የዓለም አቀፉ የአየር ንብረት ለውጥ ጋር ያለው ልዩነት በሚገባ እንዲጤን ያሳስባሉ። ስለሆነም ድርቅ ይከሰትባቸዋል ያሏቸውን የሀገሪቱ ክፍሎች የዘረዘሩት አሁን የሚታየውንም ሆነ ምንጊዜም ሊከሰት የሚችለውን የድርቅ ሁኔታ ያገናዘበ እንደሆነ ያስረዳሉ።
ተደጋጋሚ ድርቅ የተከሰተባቸው ቦታዎች አሉ። ለምሳሌ የትግራይ ምስራቅና ደቡባዊ ዞን አካባቢ፣ ምስራቅ አማራ ማለት ወሎ አካባቢ፣ ምስራቅ ኦሮሚያ ሀረር አካባቢ፣ ቦረና አካባቢ፣ ደቡብም ወደ ጫፍ አካባቢ እንደዚህ ድርቆች ይከሰታል በተደጋጋሚ ማለት ነው።
ከፍተኛ ሙቀት የሚታይባቸው የሀገሪቱን ክፍሎች በተመለከተም አቶ ጎይቶም ይህን ብለዋል።
ሙቀት በሚመለከት ግን ያው የሚታወቀው የምስራቁ ጫፍ የኢትዮጵያና የምዕራቡ ጫፍ ከፍተኛ ሙቀት አላቸው። እነዚህ እንግዲህ ሙቀት እየጨመረ መጣ ካል አዲስ አበባ ሙቀት ጨምሯል። አዲስ አበባ ሙቀት ከጨመረ የነዛ ደግሞ ከነበረው ከፍተኛ ሙቀት መልሶ ሲጨምር በስራ ላይ ጫና ይፈጥራል። በዚህም የተነሳ ይመስለኛል የስራ ሰዓት ጋምቤላን ብንወስድ፣ ሁመራ አካባቢ ብንወስድ የስራ ሰዓቱ ቶሎ ጠዋት ይገቡና ወደ 6 ሰዓት አካባቢ ወጥተው እንደገና ወደ 9 ሰዓት እንደዚህ አካባቢ ነው የሚገቡትና ስራን ላይ ጫና ይፈጥራል ይሄ ሙቀት ማለት ነው።
አቶ ጎይቶም እንደሚሉት የአየር ንብረት ለውጥ የሚያስከትለው ተጽዕኖ ዘርፈ ብዙ ነው። በተለይም በሰው ልጆች ጤና ላይ የሚያሳድረው ጫና እጅግ ውስብስብ እየሆነ መምጣቱንም ያስረዳሉ። በኢትዮጵያ ቀድሞ የማይታወቁ የበሽታ አምጪ ቫይረሶች ወይም ባክቴሪያዎች ከቅርብ ዓመታት ወዲህ መከሰታቸውንም ይጠቅሳሉ።
ደንግ ፌቨር የሚባል ገና የአማርኛ ስም ያልወጣለት በሌላው ዓለም የነበረ በኢትዮጵያ ግን ለመጀመሪያ ጊዜ ነው ድሬዳዋ አካባቢ የተከሰተው ማለት ነው። ቢጫ ወባ የሚባለው የለ ፌቨር የሚባለውም ከ60 ዓመት በፊት ነበር ኢትዮጵያ የነበረው ጠፍቶ ኖሮ ካቻምና መስለኝ ደቡብ አካባቢ የታየው ማለት ነው። ወደ ኦሞ አካባቢ ነው እዛ ነው የታየው። አሁን የአየር ሙቀት መቆጣጠር ካልቻል ተጨማሪ ሌሎችም አዳዲስ በሽታዎች ሊመጡ ይችላሉ።
በተባበሩት መንግስታት የዓለም ጤና ድርጅት ዋና ዲሬክተር ዶክተር ማርግሬት ቻን ፕላኔታችን የሰውን ጤንነት በመልካም ሁኔታ ጠብቆ የማኖር ችሎታዋን እያጣች ነው ሲሉ ስጋታቸውን ገልጸዋል። ስለሆነም በዓለም ላይ በሚታየው የአየር ለውጥ ምክንያት የተከሰቱትን ከባድ ፈተናዎችና ያንዣበቡ አደጋዎችን ለመቀነስ ወቅቱን የጠበቀ እርምጃ እንዲወሰድ መግለጫው ዓለም አቀፉን ማኅበረሰብ ያሳስባል። በዓለም ጤና ድርጅት የተዘጋጀው ይህ የአየር ንብረት ለውጥና ጤና የ2015 ሀገራዊ ገጽታ የተሰኘው ዘገባ ለመጀመሪያ ጊዜ የተሰናዳው ለ15 ሀገሮች ብቻ ሲሆን ኢትዮጵያ ከእነዚህ አንዷ መሆኗ ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በተያያዘ ዜና የዓለም ጤና ድርጅት ዋና መስሪያ ቤት በሚገኝበት በጄኔቫም በአየር ንብረት አያያዝና በአካባቢ የአየር ጠባይ ለውጥ ላይ ትኩረት በሚያደርገው ጉባኤ የጤና አጠባበቅ ክብካቤንና ጥበቃን ማዕከል ያደረጉ ጠንካራ እርምጃዎች እንዲወሰዱ ሲል ጥሪ ያሰማበትን መግለጫ አውጥቷል። ሊዛ ሽላይን ከጄኔቫ ያጠናቀረችውን ዘገባ ዝርዝር አሉላ ከበደ ያቀርበዋል።
ማሪያ ኒያራ የዓለም የጤና ድርጅት የህብረተሰብ ጤና አጠባበቅና የአየር ንብረት ጉዳዮች ዲሬክተር ናቸው። በከባቢ የአየር ጠባይ ለውጥ ዙሪያ የሚደረሱ ዓለም አቀፍ ስምምነቶችን በአየር ንብረት አያያዝና ዘላቂ ልማትን ብቻ የሚመለከቱ ጉዳዮች አድርጎ ማሰብ ስህተት ነው ይላሉ።
Of course it's about that, but it's very much as well about health.
ስለ እነዚህ ጉዳዮች መሆኑ ጥርጥር የለውም። ነገር ግን ስለ ጤናም ጭምር ነው። ለእኛ ፓሪስ ላይ የሚፈረመው የስምምነት ሰነድ በህብረተሰብ ጤና አጠባበቅ ላይ የሚደረስ ስምምነት ነው። የተዋጣለት ከሆነም በክፍለ ዘመኑ የህብረተሰብ ጤና አጠባበቅን አስመልክቶ ከተደረሱ ስምምነቶች ሁሉ ዋናውና እጅግ አስፈላጊው ነው የሚሆነው።
ወደ ከባቢ አየር የሚተኑ በካይ ጋሶችን መጠን በመቀነስ የሰው ልጆችን ጤንነት በማረጋገጥ እጅግ ከፍተኛ ጥቅምታ የሚገኝ መሆኑን የዓለም ጤና ድርጅት አመልክቷል። በድርጅቱ የከባቢ አየር ለውጥ ጉዳዮችን የሚመለከተው ቡድን መሪና ተመራማሪ ዲያርሚድ ካምፔል ሌንድረም እንደ ጥቁር የካርቦን ጋስ የመሳሰሉ አጭር ዕድሜ ያላቸው በካይ ንጥረ ነገሮችን መጠን በመቀነስ ብቻ የገነነ የጤና ጥቅም ይገኛል ነው የሚሉት።
Measures that would counter short-lived climate pollutants would save about 2.4 million lives.
አጭር እድሜ ያላቸውን የከባቢ አየር በካይ ንጥረ ነገሮችን መጠን መቀነስ የሚያስችሉ እርምጃዎችን በመውሰድ የዓለምን ግለት በግማሽ ሴንቲግሬድ ዝቅ እንዲል በማድረግ እንደ አውሮፓውያን ዘመን አቆጣጠር በ2030 ዓመተ ምህረት ቁጥሩ እስከ 2 ሚሊዮን 400 ሺህ የሚደርስ ሰው ህይወት በአመት ማትረፍ ይቻላል። ከዚህ ውጪ ግን መቅደም ያለበት ክርክር በጤና ላይ የሚያተኩረው ነው። ብክለትን ለመቀነስ የሚያግዙ የኃይል ምንጮችን በመጠቀም ያን ሁሉ ህይወት ማዳን ይቻላልና።
እንደ ዓለም የጤና ድርጅት እምነት የዓለማችን የአየር ሙቀት የሚለውጡ ሁኔታዎች በደሃና ባለጸጋ አገሮች የጤና አያያዝ ዙሪያ ያለውን የሰፋ ልዩነትም ስለማባባሳቸው ጭምር ተጨባጭ መረጃ አለ ነው የሚለው። ይሁንና የጉዳቱ መጠን ይለያይ እንጂ ችግሩ በሁሉም ላይ የሚያደርሰው የጤና ጉዳት ስለመኖሩ ጥርጥር የለውም ብሏል የመንግስታቱ የጤና ድርጅት ከፓሪሱ ዓለም አቀፍ ጉባኤ አስቀድሞ በትላንትናው ዕለት ባወጣው በዚህ ዘገባው።
አብይ ርዕሱን ነበር የሰማነው። ወደ ቀጣዩ የትንታኔ ርዕስ ከማለፋችን በፊት አጠር ያለ ዜና አለችን። የኢትዮጵያ አየር መንገድ ከቴክኒሽያን እስከ አብራሪ ድረስ በሴቶች ብቻ የሚካሄድ በረራ ዛሬ ወደ ባንኮክ አካሂዷል። ይህ በአይነቱ ለየት ያለ በረራ ሴቶች በየትኛውም የሥራ መስክ ላይ መሰማራት እንደሚችሉ መልእክት የሚያስተላልፍና በርካቶችን የሚያነቃቃ እንደሚሆን ተገልጿል። ዝርዝሩ እንደደረሰ እናቀርባለን። በራያና ቆቦ ልዩ ስሙ መንደፈራ በተባለው አካባቢ የሚኖሩ ገበሬዎች በድርቁ ምክንያት ምግባቸውን የሚገዙት ከብቶቻቸውን እየሸጡ መሆኑን ይናገራሉ። በአካባቢው በአሁኑ ሰዓት እየጣለ ያለው ዝናብ ዘሩን ይመልስልናል ያሉትን እህል እንዳያበላሽባቸውም ክፉኛ ሰግተዋል። ከመንግሥት በቂ የእህል እርዳታ ካላገኘን ከባድ የረሃብ አደጋ ይመጣብናል ብለው እንደሚፈሩም ተገልጿል። በሰሜን ወሎ ዞን የአደጋ መከላከልና ምግብ ዋስትና ፕሮግራም ማስተባበሪያ ጽሕፈት ቤት ተጠሪ አቶ መሐመድ ያሲን ደግሞ በዞኑ ለ54,000 ሕዝብ የእህል እርዳታ እንደተሰጠና መንግሥት በቂ የእህል ክምችት እንዳለው ይናገራሉ። ዘገባውን ግርማይ ገብሩ ከመቀሌ ልኳል።
ጤና ይስጥልኝ። ደህና ናችሁ? ምንድን ነው የሚባለው አካባቢው?
ቀዩ ጋር።
ስምሽ ማን ልበል?
ሽሽግ ሞላ።
ወዴት እየሄዳችሁ ነው?
ገበያ።
የት ነው ገበያችሁ?
ቆቦ።
ክረምቱ እንዴት ነው እዚህ አካባቢ?
ክረምቱ ያረባ ነው የለውም።
እንዴት? እስኪ አሁን እንግዲህ ማሳ ከፊት ለፊታችን እያየን ነው። ይሄ ማሽላ ነው ደርሷል።
አይዳ ይህ አለው ይባላል አይባልም? የለውም ቀንሷል።
ቀንሷል።
ቀንሷል። እንደዚህ እንደ ይህ እንዳለፈው አይደለም።
ከዚህ የበለጠ ነበር የሚሆነው። ዛሬ ደግሞ ዝናብ ዘንቧል መሰለኝ። አሁንም ትንሽ ያካፋ
ያለውን ሰብል ያበላሽ ነው እንጂ ሊጠቅመን አይደለም። እስከዛ መስከረሙና ከዚያ ላይ ጥሩ ነው ቢሆነ መስቀሉ ላይ ይጠቅመን ቆ የአሁኑ ምንም አይጠቅመንም፣ ሊያበላሽ ነው የምናገኘው።
ማን ልበል? ምስጋን ሰማው እባላለሁ። ግመልህን ይዘህ የት እየሄድክ ነው አሁን?
አዎ ምን ዝንቡሎ አልጠቀመም። ሁለቱም ሶስቱም ኩሳስ ትናንትና በሻሽተን ነበረ። ሀይሆው በቃ ዝንቡሎ ያለ ጊዜ የመጣ ዝናብ ዝንቡሎ ዝም ብለን እዚሁ ቆይተን ዝም ገልባውን ነግፈን ቀለልን እየመጣ ነው።
ከፊት ለፊታችን እዚሁ ማሳ ማሽላ እያየን ነው። ክረምቱ እንዴት ነበረ ግን?
አዎ ይሄ እንደ አጋጣሚ ፊት አንዴ ጊዜ የመጣው ጮረርታ እንዲህ ገብታ በቂጡ ቅብቅቧ ፉርማ እንደ መጠጣት አርጋ ቆይታ እንደ አጋጣሚ የመንገዱ ጮረርታ ማለት ነው። ለዚያ ነው ቅጠል ይዛ የተገኘው። አሁን ይችላል።
እዛ ጋ ደግሞ የጤፍ ክምር እናያለን። ታጭዶ ጤፍ ተከምሯል። ደግሞ
ይሄ ሞተ ነው ዝም ብሎ ነው ይሄ ዝም ብሎ ነው። በእጃችን ነቅለን ዝም ብለን በቃ እንደው መቼም ክረምት የሚባል ነገር ሁለት ወር ክረምት ምንም የለም። አንዳንድ እንዲህ ተባራሪ መስከረም ቅዱስ ዮሐንስ ላይ ማለት ነው አንዳንድ የጣሉ ዝናቡ የነበሩ ለናየው ጣለው ብለን ዘራ ናቸው ማለት ነው። በዚያው በቅለው እነዚህ አሁን ጨሌዎቹም ይሄ ክብሳሶቹም ዝም ብለው ነው በቃ ለሀብት ገለባ ምንም ነገር የለውም።
እንዴት ነው ግን ሰው ግን ተርቧል በዚህ ሰዓት?
ቀላል መራብ አለ እንዴ? በጣም ተርቧል ህዝቡ ራብ አለበት።
በረሃብ ምክንያት ግን የታመመ ወይ የሞተ አለ አንተ የምታውቀው?
አይ ሀይ ቀደም እስካሁን ሰው አልሞተም። ሀፍት ነው የሞተ ወይ ሀፍት ነው ያለቀው።
ምን ያህል ይሆናል ያለቁት?
በቀበሌ ደረጃ እኮ ተመዝግቦ ሩዋን እኔ መቼም ድምሩን ሊይዙ ስላልቻልኩ ነው እንጂ።
ከብት አለህ አንተ?
አለኛው ሀብት።
ከብቶች ሞቶብሃል?
ራሴ እንኳ አልሞተብኝም፣ ሌላው ነው እንጂ።
ብዙ ናቸው ወይስ ጥቂቶች ናቸው የሞቱት?
በቀበሌ ደረጃ ላይ ሳላቸው አንድ 30 ግን ሳይሆኑ አይቀሩም። ሀብቱ ሰው እስካሁን ቀደም ደህና ነው፣ ብቻ በችግር እየተጠማረረ እንጨት እየደበደበ ያው ራሱ ልማት ጋር እየተጣላ ማለት ነው እንጂ ያለው።
መንግስት ምን እያደረገ ነው? አሁን እርዳታ እየተላከላችሁ ነው? እዚህ አካባቢ እህል አግኝታችኋል?
ትናንትና እንደው ትንሽ ተረጭቶልናል። ቀበሌ ደረጃው
ምንድን ነው የረጭበት?
ስንዴ።
ስንት ይሰጣሉ? አሁን ለአንድ ሰው ስንት ይሰጣሉ?
ለአንድ ሰው 10 ጣሳ ናት። እንግዲህ 10 ጣሳ
በቂ አይደለም?
ኧረ ምን ሊሆን።
እሺ የመጠጥ ውሃ ስንዴ ነው? ምንድን ነው የምትጠጡት?
ቧንቧ ነው ራሱ ያው እንትን እየወጣ በሞተር እየወጣ ቧንቧ ማለት ነው። ቧንቧ ውሃ ነው ይህች። አሁን ሰፈሯ ተጠቃሚዋ በይህ ነው የምንንቀሳቀስ የምንጠጣው።
የመጠጥ ውሃ ችግር የለባቸው?
የለም የለም የለም፣ የመጠጥ ውሃ ችግር የለብን። አሁን ይሄን እኔ ለራሴ አሁን ይሄ እኔ ነው ይሄን ዘርቼ ማለት ነው
የበቀሎ ማሳ።
አዎ ይሄን ዘርቼ መልሶ ያው ትርጉም የለውም እና ያው በተፈጥሮ የሚያደርሰው ወይ መስኖ የለው ወይ ምን የለው። ዛሬና ትናንት የጣለበትኝ ነው እንጂ በበቀሎ ብቻ ነው አሁን እንዲህ ሆኖ ለማዘርዘር ነው የቻለው ማለት ነው። እንደዚህ ሆነ ራሱ
ዝናቡ እንደዚህ ከቀጠለ ጥሩ ይሆናል ማለት ነው።
አዎ ከቀጠለማ ይሄ ያው እሸት ያባላል። ምንም ምርት ዋጋ ተስፋ ቢለለውም እሸት ያባላል ማለት ነው። እኔ ይሄ ራሱ ነው ይሄ ህይወታ ያለው ከ30 እስከ 40 የሚወቃ ነበር በጥሩ ወቅት ማለት ነው።
30 40 ምን
ኬሽ ረጭት ማለት ነው። አዎ እዚህ ማሳ ይወቃ ነበር ማለት።
ዘንድሮ ስንት ይገኝበት ይሆናል?
አረ 5-6 ቢሆን ነው እንጂ ዲላ አይበልጡ ያውም ይሄን ያህል አይሆንም።
በጣም ነው ማመሰግነ። ሰላም ሁን።
እሺ አሜን። ሰላም ሰላም። እሺ
እናት እንደምን አደሩ?
መስገን ደህና ነኝ።
የት እየሄዱ ነው?
ወዲህ ወደ ልጄ ቤት እየሄድኩኝ።
ልጁ የት ነው የምትኖረው?
ሀይ ሀራስ ናት። ይህ
አካባቢ ምንድን ነው የሚባለው?
እንዴት
መጠሪያው?
ይህ ላንበጫማ ይላል። ያን ወዲያ እንኳ ይበር ይላል።
ክረምት እንዴት ነው እናት?
ክረምት ወጣ ገባሁን ሙቷል። ክረምቱ ሙቷል። ጦሚ ያደሩ ሞልተዋል። አሁን ወልጣቀኝ እየሆነ በአንድ ቦታ ደግሞ ምን አይነት እንደተዘራ አይታወቅም።
እዚህ በቀሎ አለ፣ የበቀሎ ማሳል እያየን ነው።
አዎ በዱም ሆነ መሬቱ ዝንቡ ይዝራ ገበሬ ይደክማል። ዝንቡ ሌድካም ነው።
አዎ እዚህ ደግሞ ማሽላ አለ።
አዎ ደጋም እንዲሁ ዝንቡ እንዲሁ መሬቱን ጥጥት ታርጎት ይቀራል።
እና ክረምቱ እንዴት ነው? አያስደስትም?
አያስደስትም። ትክክል አልሰራም፣ ትክክል አልሰራም
አይደል?
አይደለም።
አሁን ረሃብ እንዴት ነው? እዚህ አካባቢ ሆነ የተራበ ሰው አለ?
አረገኝ ረወዲያ እሸቱም ሆዱ ሞልቶ አልበላም።
ግን በረሃብ ምክንያት የሞተ ሰው አለ? የታመመ ሰው አለ? እርስዎ የሚያውቁት?
እንዴት
ምግብ አጥቶ የሞተ ሰው አለ?
አይቀድም ደህና ነን። አይቀድም እንኳ አልሞትንም። በራው ደህና ነን፣ እየተፈራገጥን ነው።
መንግስትስ የእህል እርዳታ እየሰጠውት ነው?
እኛንም አይሰጥንም። በሬ ያላቸዋልን።
ስንት በሬ ያለት እርሶ?
አንድ በሬ አለኝ።
እና አይሰጡም?
እና አይሰጥም። ጥንድ በሬ ያለው ዝም ብሎ ምን ደረጃ አይሰጥም።
ሌሎች ግን እርዳታ ተሰጥቷቸዋል? የእህል እርዳታ?
አዎ መሪ እያደረገ ሰጠችው። እኛ በሬ ያለህ ጥጅ ያለችህ ሽጠህ ብላ። ይሄን
ሰሞኑን ደግሞ ዝናብ እየጣለ ነው መሰለኝ፣ መሬቱ ርሷል።
ተመስገን ነው ተመስገን ነው። ዝናቡ ጥሎልናል፣ ጥጆቹም ይበላሉ፣ ገንዘቡም ዋጋ ያወጣል። እኛ ግን ፊትን ሰባ ሰባት እንዳንገላታን። አሁን ደግሞ ተመስገን ሰባው
ሰባ ሰባት ዓመተ ምህረት ነበሩ እዚህ አካባቢ።
እኛ አይሆኑ የቆየ ነው ተፈራገጥ ነው።
ያኔና አሁን እንዴት ነው የሚያነጻጽሩት?
ሰባ ሰባቱ ኑሮ አሁን መዝናብ ያጣለልና ተመስገን እንላለን እንጂ ግደው።
ሰላም ዋሉ።
አሜን።
ግን አሁን ይሄ ተቀይርቶ ይዞ ሄዶ ይሄን ያህል እህል አለ ይሄን ያህል እህል አለ ብሎና ለማለት ነው ይሄን ይዛችሁ ሄዳችሁ እናንተ። ግን አሁን ይሄ እህል አይደለም አጉል። ይሄ አንዳንድ ዝም ብሎ 5-6 ጣሳ የማይወጣ እህል ይሄ ተወቅቶ። ግን ይሄ እህል አይደለም፣ ለእኛም ሊጠቅመን አይደለም። የዘራችን መመለሻ ያፈሰስን መመለሻ ነው እንጂ እና ለከብቶቻችን መኖ ነው እንጂ ይሄ ለእኛ ምናችን አይደለም። እኛ የምንፈልገው መንግስት እንዲረዳ ነው። መንግስት ቅድሚያ ለሰው ህይወት ምግብ ነው ለሰው፣ እዚያ በኋላ ደግሞ ለከብት መኖ።
እስካሁን ድረስ መንግስት እየሰጣችሁ እርዳታ የለም?
እስካሁን አሁን ትላንት በስቲያ ሰኞ ነው ምናምን ትንሽ አንጥቶ ጥሎልና ነው። እስከ ዛሬ ግን በረሃብ ምክንያት የሞተ ምንም ሰውም ሆነ ምንም የለም።
አንተ ምን ያህል አግኝተሃል? እስኪ ንገረኝ።
በቤተሰቦች 20 ጣሳ ደርሶናል።
አድማጮች፣ ድርቁን በተመለከተ የግርማይ ገብሩ ሪፖርት በሚቀጥሉት ቀናትም በተከታታይ እንደሚቀርብ ከወዲሁ እንገልጻለን።
ይህ የአሜሪካ ድምፅ ሬዲዮ ጣቢያ በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚያስተላልፋችሁ ዝግጅት ነው። አስተናጋጆቹ እኔ አዳኒ ፍሳዬና
ሰለሞን ክፍሌ ነን። ወደ ቀዳሚው ዘገባ ርዕስ ስናልፍ አንቀጽ 39ና የቅማንት ኢትዮጵያውያን ጥያቄ ይላል። የቅማንት ሕዝብ የኢትዮጵያው ሕገ መንግሥት አንቀጽ 39 የሰጠን መብት ይከበርልን በማለቱ እየደረሰበት ያለው እስራት፣ ግድያ፣ መሰደድና ወከባ ይቁም በማለት በርካታ የቅማንት ተወላጆች ነን ያሉ አድማጮቻችን ጥያቄያቸውን እንድናስተላልፍ ተደጋጋሚ የስልክ ጥሪና የኢሜይል መልእክት አድርሰውናል። የፌዴራሉ መንግሥት መብቱ እንዲጠበቅ ፈቅዶ ሳለ እምቢተኛነቱን እያደረሰብን ያለው ስቃይ ከክልሉ መንግሥት የሚሰነዘር ነው ሲሉም ይናገራሉ። አዲሱ አበበ እዚህ ዩናይትድ ስቴትስ ነዋሪ የሆኑ ሦስት የቅማንት ተወላጆችን በጉዳዩ ዙሪያ አነጋግሮ ተከታዩን አዘጋጅቷል። እንግዶቹ ወይዘሮ አበባ ተፈሪ ከሲያትል ዋሽንግተን፣ አቶ አበበ ንጋቱ ከዳላስ ቴክሳስ፣ እንዲሁም አቶ ፋሲል ካሰኝ ከአትላንታ ጆርጂያ ናቸው። አዲሱ ውይይቱን ያስጀምራል።
ሦስታችሁም ከቅማንት ብሔረሰብ ናችሁ፣ የቅማንት ተወላጆች ናችሁ። ግን ወይዘሮ አበባ፣ አቶ ፋሲል እንደሚሉት ሕገ መንግሥቱ የኢትዮጵያ ሕገ መንግሥት በፈቀደልን በአንቀጽ 39 መሠረት መብታችን አልተጠበቀም። የራሳችን ዕድል በራሳችን ለመወሰን መብቱ አልተሰጠንም። ጉዳያችሁ እስከ ፌዴራል መንግሥት ደርሶ የእናንተን ጥያቄ ፌዴራል መንግሥቱ እሺ ብሎ ሲያበቃ የክልሉ መንግሥት ግን እንደ ከለከላችሁና ይልቁንም ስደት፣ እስር፣ ግድያ ሁሉ እየተፈጸመ መሆኑን ነው የእናንተ ወገኖች የሚናገሩት። እስካሁን ያልኩት ልክ ነኝ ወይዘሮ አበባና አቶ ፋሲል?
ልክ ነው።
አዎ ትክክል ነው።
አቶ አበበ ንጋቱ ከቴክሳስ እርሶም የቅማንት ተወላጅ ነዎት። ምንድን ነው የእርሶስ አቋም በዚህ ላይ?
አመሰግናለሁ አቶ አዲሱ። በቅድሚያ በጎንደር ክፍለ ሀገር በቅማንት ህዝብ ላይ እየተደረገ ያለውን ጭፍጨፋ፣ እስራትና ግድያ በጎንደር ህብረተሰብ እናወግዛለን፣ እንቃወማለን። በአስቸኳይም እንዲቆም እንማጸናለን። የሚያሳዝን ሁኔታ ነው። ነገር ግን አሁን ወንድሜ ፋሲልና እህቴ አበባ ያሉተኝ የጎንደር ህዝብ አንድ ህዝብ ነው። በባህል፣ በቋንቋ፣ በሃይማኖት፣ በደም፣ በዘር አመጣቱ ጭምር ከአገው የመጣ አንድ ህዝብ ነው። ታሪክ በትክክል ስላልተጻፈ ዛሬ አማራና ቅማንት እየተባለ ህዝብን ለማጋደል ወያኔ የሰራው ችግር ነው። ወያኔ ደግሞ የቅማንትን ህዝብ ማንነት ክዶ አንቀጽ 39ን ካልተቀበላችሁ ማንነታችሁን አንፈቅድላችሁም ብሎ የሰራው ስራ ነው። ያን ያደረገው ደግሞ ጎንደርን ለማጥፋት ወደ ትግራይ ለመጠቅለል ታላቋ ትግራይን ለመመስረት የሰራው ሸርና ተንኮል እንጂ ለቅማንት ህዝብ የተለየ መልክዓ ምድር ኑሮት፣ የተለየ ቋንቋ ኑሮት፣ የተለየ ባህል ኑሮት፣ የተለየ የአኗኗር ዘይቤ ኑሮት አይደለም እና ከተንኮል የተሰራ ኢትዮጵያን ሌሎችን አካባቢዎችን ያተራመሰውን የዘር ጥፋት ጎንደርንም ከካርታ ለማጥፋት የተሰራ ሸር እንጂ ለቅማንት ህዝብ ራሱን አስተዳደረ ራሱን አላስተዳደረ አንድም ያመጣ የሚችለው ቅንጣት ያህል ነገር የለም።
ነጥብ በነጥብ ለመዋየት አቶ አበበ፣ ምናልባት አሁን የገለጹትን አገላለጥ እንደ ቅማንት ወይዘሮ አበባም አቶ ፋሲልም የምትጋሩትና የምትስማሙበት ነው ወይ?
አይደለም፣ በእኔ በኩል አቶ ፋሲል አልቀበለውም።
እሺ አቶ ፋሲል የእርስዎን አስተያየት ይንገሩ።
እኛ አንቀጽ 39 ወይንም ሌላ ነጥብ አይደለም እኛን የሚያስነሳት የተፈጥሮ ግዴታችን ነው። ማንም ሰው የራሱን አይደንቲቲ ሽጦ ሊኖር አይችልም። አንቀጽ 39 ወጣም አልወጣም ከሰባት ሺህ ዘመን በላይ በኖርንበት ሀገር የራሳችን ባህል፣ ቋንቋና ልማድ፣ ወግ፣ ስርዓት ለተተኪው እንደ ሄሪቴጅ ማስተላለፍ እንፈልጋለን። ይሄ እንጂ አንቀጽ 39 ጥያቄ አይደለም።
ይሄ እናንተ ግን የምታነሱት እኮ አንቀጽ 39 የፈቀደልን ሌሎችም ከአዲስ አበባም ከኢትዮጵያ ያናገርኳቸው ሕገ መንግሥቱ በሰጠን መብት መሰረት ይኸውም አንቀጽ 39 በደነገገልን መሰረት እንዲፈጸምልን ፌዴራል መንግሥቱ እሺ ብሎ በእኛ ስር ያሉት 126 ቀበሌ ገብሬ ማህበራት እውቅና እንዲያገኙ ክልላችን እንዲከለል አማሮች ናችሁ እንዳንባል እንፈልጋለን ነው የምትሉት? ይሄንን ነው አቶ አበበ በተለየ መልክ ያቀረቡት። የቅማንት ህዝብ መብት መከበሩን እኮ አቶ አበበም አልተቃወሙም እንደመሰለኝ። እድል ለወይዘሮ አበባ ልስጥ እስቲ።
አመሰግናለሁ። እንግዲህ እንዴት ነው አቶ አበበ ቅማንት የለም አንድ ባህል ነው አማራ ነው ብለው አቅርበዋል። እሺ ግድ የለም ግን እኔ የተምታታ ነገር ስሰማሁን ቅማንት በመጀመሪያ ደረጃ የመጣ መሆኑን የራሳችን ስነልቦና አለን፣ ቋንቋ አለን፣ ሃይማኖት አለን። በእርግጥ በጣም ጎረቤታችን አማራንም ሌላውንም እንወዳለን፣ እናከብራለን። እንደነሱ እኛ እንደምናከብራቸው እኛም ደግሞ ተከብረን መኖር እንፈልጋለን። ቅማንቶች ነን።
አቶ አበበ ቅማንት ናቸው በነገሮ ላይ?
እኔ እንጃ እንግዲህ ቅማንት ሆኖ አይሆኑ አላውቅም። ግን ቅማንት የሆነ ሰው ግን
ማን ነው
የራሱን መታወቂያ አይክድም፣ አላምንበትም።
ክደዋ አቶ አበበ
አዲሱ
እሰማለሁ።
እኔ እንዲያውም ዋላ መዲናው ላይ ነው የመጣው። ነገር ግን የቅማንት ህዝብ ክርስትናን ተቀብሎ 99% ወይም 100% የቅማንት ህዝብ ክርስቲያን ነው። አማርነት ደግሞ ከክርስትና እምነት ጋር ተያይዞ የመጣ እንጂ ዘርም ብሎ ለመናገር የሚያስቸግር ታሪክ ነው። እና እኛ ባህል አንድ ህዝብ ከአንድ ሌላ ከሌላው ህዝብ ጋር ሊለይ የሚችለው የራሱ የሆነ ባህል፣ የራሱ የሆነ ቋንቋ ቅማንት ቋንቋ ነበረው። ሌሎችም ንጋ
አሁንም አለው አይደለም?
አሁን የለም ብሎ መናገር
ታሪክ።
ቆይ እድልን አቶ አበበ ይጨርሱና ወይዘሮ
አንዳንድ አዛውንቶች እድሜያቸው 80-90 የሞሉ በጣም ጥቂት የሆኑ ተወላጆች ይናገሩ ቅማንት ቋንቋን ነበረው ማለት አይደለም። የብሔር እንትኑም ደግሞ አንቀጽ 39 ካልተቀበልክ የብሔር ስብዕና ይገፈፋል ይባልም አይችልም። ቅማንት የነበረ ያለ የሚኖር ታሪካዊ ብሔረሰብ ነው። ነገር ግን አሁን ባለው ከአማራ ጋር ከጎንደር ህዝብ ጋር ተሰባጥሮ ከከተማ እስከ ገጠር አብሮ አንድ መሬት ተቋርሶ የሚኖር ህዝብ ስለሆነ ሊለያይም አይችልም። ሊለያይም ቢታሰብ አሁን ወደ ተጀመረው የእርስ በርስ ግጭትና ጦርነት የሚያስገባ ያ ደግሞ የወያኔ መንግስት ሆን ብሎ በአማራና በቅማንት መሀል የእርስ በርስ ግጭት ሲፈጠር መሀል ላይ ገላጋይ ሆኖ የጎንደርን መሬት ወደ ትግራይ ለመከለል የተሸረበ ሴራ እንጂ ለቅማንት ሊያመጣ የሚችለው አንድም ቅንጣት ያህል ሶሉሽን የለም። አንድ ህዝብ ነው፣ አብሮ ነው መኖር ያለበት። ዓለም እኮ ዛሬ እንደ መዳፍ እየጠበበች የመጣችበት ጊዜ ነው።
መልካም። ለአቶ ፋሲል አንድ ጥያቄ ላቅርብ። አቶ ፋሲል አንቀጽ 39ን እርስዎ እንዴት ነው የሚገባውት ወይም እንዴት ነው የሚቀበሉት? የዚህ በቅማንት ህዝብ መካከል ጎንደር ውስጥ ያለ ወይም እየተካሄደ ያለ የምትሉት ግጭት ከዚህ አንቀጽ ጋር የተገናኘ አይደለም ወይ? እስቲ ስለ እሱ ያለሁትን ግንዛቤ ይንገሩ።
አሁን ያለው መንግስት አንቀጽ 39ን የብሔረሰቦች መተዳደሪያ አድርጎ አስቀምጦታል። በዚህ የተነሳ ጥያቄያችን በዛ አንቀጽ መሰረት አቅርበናል። የዛን አንቀጽ ፎርሙላ አሟልተን ተገኝተናል። እኛ ከአማራው ጋር አንኖርም አይደለም። አሁን አቶ አበበ እንዳሉት ከአማራው ጋር አንኖርም አይደለም። አማራው ወንድማችን ጋር የሚያለያየን ነገር የለም። ግን ቋንቋችን፣ ባህላችን፣ ልማዳችን ኤክሰርሳይስ የማድረግ ግዴታ አለብን። ይህን ስንጠይቅ የመሬት ጥያቄ አብሮ ይነሳል። ምንጊዜም የዲሞክራሲ ጥያቄ ሲነሳ፣ የኤትኒክ ፖለቲክስ ሲነሳ የመሬት ጥያቄ አብሮ ይነሳል። የኤትኒክ ፖለቲክስን ከመሬት መገንጠል አይቻልም። እኛ መሬት ጥያቄ አለ መብታችን ለመጠየቅ ስንነሳ የመሬት ጥያቄ አብሮ ይነሳል።
እሺ እርስዎ የሚሉትን ወይዘሮ አበባም ስለሚጋሩ እሳቸውን አልፌ አቶ አበበ ጋር ልሂድ። አቶ አበበ፣
አይ የሆነ አንድ አሁን ያለውን ግጭት ከአማራና ከቅማንት ጠብ ጋር አድርጎ አቅርቡታል። አይደለም በአዴን ጦር ነው እንጂ ሄዶ ቅማንት የሚወጋ የሚገድ የአማራ ህዝብ ከቅማንት ጋር ተጣልቶ የማያውቀው አልተጣላም።
እሺ አቶ አበበ ድልስ
አላልኩም። እኔ ያልኩትኝ እናንተ የዚህ የቅማንት እንትን አራማጆች ልክ አማራ ህዝብ አማራውን እየጨቆነ ነጻነቱን እንዳያገኝ አድርጓል እያላችሁ ቅስቀሳ የምትቀሰቅሱ የቅማንትን የራስ እድል በራስ መወሰን የሚለው ግሩፕ ነው። ያ ደግሞ ስህተት ነው። የአማራና የቅማንት ህዝብ ጎንደር ከተማ እስከ መተማ አብሮ የኖረ ሊለያይ የማይችል የአማራና የቅማንት ህዝብ ተቀላቅሎ የሚኖር ርስቴ ነው ብሎ ወደ ህዝብ ጦርነት የእርስ በርስ ጦርነት እንደሚያስነሳ ይሄንን መዘንጋት የለብን። አማራውም ቢሆን ከኖረበት አርስቱ የቅማንት ክልል ነው ተብሎ ተፈናቀል ሲባል ጠበንጃ ማንሳት እንደሚችል ማወቅ መቻል አለብን። በአንድ አንቀጽ 39 ስናነሳ ደግሞ 4 እና 5 መስፈርቶች አሉት። አንድ ብሔረሰብ የራሱ መልክዓ ምድር አቀማመጥ፣ የቋንቋ፣ የባህልና ራሱን የቻለ የኢኮኖሚ ዘርፍና ሌሎችንም ሲያካትት ነው አንድ ብሔረሰብ ሰልፍ አድሚኒስትሬሽን ሊሰጠው የሚችል።
ወይዘሮ አበባ ይሄንን ያሟላል የቅማንት
በጣም ያሟላል።
ተከታዩ ቅንብር ዲሞክራሲ በተግባር ነው።
ባለፈው ሳምንት አርብ አሸባሪዎች በፓሪስ ጥቃት ካደረሱ በኋላ የሶሪያ ስደተኞችን በመቀበል ጥያቄ ላይ በዩናይትድ ስቴትስ ከባድ የፖለቲካ ክርክር ተቀስቅሷል። ፕሬዚደንት ባራክ ኦባማ ለአስር ሺህ የሶሪያ ጥገኝነት አመልካቾች ፈቃድ ለመስጠት ያላቸው እቅድ ከበርካታ የሪፑብሊካን ፓርቲ ሕግ አርቃቂዎች ተቃውሞ ገጥሞታል። ዲሞክራቲክ ፓርቲው ግን አሜሪካ ምንጊዜም ቢሆን በሯ ለስደተኞች ክፍት መሆን አለበት ሲል ይከራከራል። የአውሮፓ ሕብረትም አህጉሪቱን ያጥለቀለቁትን በመቶ ሺዎች የሚቆጠሩ ፈላሾችን በ28ቱ አባል ሀገር መካከል አከፋፍሎ ለማስፈር የነበረውን እቅድ ለጊዜው አቁሟል። በዚህ ዙሪያ ባለሙያ አነጋግረናል። የህግ ጠበቃና የስደተኞች ጉዳይ አማካሪ አቶ ሼክስፒር ፈይሳ ይሆናሉ እንግዳችን። ያነጋገራቸው ሰለሞን ክፍሌ ነው።
አቶ ሼክስፒር፣ በቅድሚያ ለትብብሮ ላመስግንና እንደ ህግ ባለሙያና አማካሪነቶ ሳይሆን እዚህ በዩናይትድ ስቴትስ ብዙ ዓመታት አድርገዋልና በፓሪሱ የአሸባሪዎች ጥቃት እንደ አንድ ስደተኛ ምን ተሰማዎት?
ይህንን እድል በማግኘቴ እኔም አመሰግናለሁኝ። እንደ አንድ ስደተኛ ወይም እንደ አንድ የህግ ባለሙያ ብቻ ሳይሆን እንደ አንድ የሰው ልጅ እና ሰብአዊ ፍጡር የደረሰው የሽብር ጥቃት እጅግ በጣም አሳዝኖኛል፣ ረብሾኛል። እናም ደግሞ የትም ቦታና ባልታሰበ ሰዓት ይህን መሰል ጥቃት መፈጸም እንደሚችል ሳስብ ይህ ክስተት የሚያስፈራና የሚያስደነግጥ ጥቃቶኝ ሆኖ አግኝቼዋለሁ። የ130 ሰዎች ንጹሐን ሰዎች ህይወት፣ አንዳንዶቹ ኳስ ለማየት ሲሄዱ፣ አንዳንዶቹ ደግሞ ሙዚቃ ለመመልከት ሲሄዱ የደረሰባቸው ጥቃት እጅግ አስደንግጦኛል እና በጣም አሳዝኖኛል።
ጥቃቱ ወዲህ እኛ ወዳለንበት ዩናይትድ ስቴትስም ሊመጣ እንደሚችል ነው የጸጥታ ባለስልጣናት እያስጠነቀቁ ያሉት።
አዎ፣ እሱኖም በጣም የሚያስፈራውና የሚያስደነግጠው እንደዚህ አይነት ጥቃትን ለመከላከልም እጅግ አስቸጋሪና ፈታኝ ነው። ምክንያቱም አንድ ወይም ሁለት ሰዎች ብቻ ናቸው እነዚህ በትብብር ወይም በግሩፕ ሆነው ጥቃቱን የሚፈጽሙ አይደሉም። እና የትም ቦታ ላይ ንጹሐን ሰዎች ላይ ይህንን ጥቃት የመፈጸም እርምጃ ሊወሰድ ስለሚችል፣ በተለይ አሁን ደግሞ የሚመጣው ማስጠንቀቂያና ማስፈራሪያ ከሽብርተኞቹ እሱ እጅግ የሚያስፈራ ነው የሚሆነው ሆኖ ነው ያገኘሁት።
ከእንግዲህ በኋላ ደግሞ የፍልሰተኞች ችግር ይበልጥ ውስብስብ ይሆናል ማለት ነው። አንደኛው አደገኛውን የሜዲትሬኒያን ባህር አቋርጠው አውሮፓ የደረሱት በየሀገሩ ሳይሰፍሩ በያሉበት ካምፕ ውስጥ በብርድና ፀሐይ ሊሰቃዩ ነው። በተለይ ሕፃናት፣ በዕድሜ የገፉና ህመምተኞች ይበልጥ ይጎዳሉ። ከዓለም አቀፉ የፍልሰተኞች ድንጋጌ አንጻር የትኛውም ሀገር ጭቆናን ሸሽቶ ጥገኝነት የሚጠይቅ ስደተኛን ተቀብሎ ማስተናገድ አለበት ይመስለኛል። ያ ግን እየሆነ አይደለም። እንዲያውም በስደተኞች የተገነባች የምትባለው ዲሞክራሲያዊት ዩናይትድ ስቴትስ አንዳንድ ባለሥልጣኖቿ እንደ ቴድ ክሩዝ ያሉቱ ከክርስቲያኖች በቀር ሌሎችን መቀበል የለብንም እያሉ ነው። የሀገሪቱን እሴቶች ይቃረናል መሰለኝ። የእርሱ አስተያየት በዚህ ላይ?
አዎ፣ በህጉ ከሄድን የተባበሩት መንግስታት የሰብአዊ መብቶች ድንጋጌንም ጨምሮ የፈረንጆች አቆጣጠር የ48ቱም ሆነ ደግሞ ይህንኑ የ1948ቱ አንቀጽ 14 ቁጥር 1 እና 2 ላይ ያለው ድንጋጌ ከዛም ቀጥሎ የወጡት በ1951 ይሄውን የሚመለከተው የስደተኞች ጉዳይ የሚመለከተውን ድንጋጌ የሚጥስ ነው የሚሆነው። ነገር ግን እነዚህ ድንጋጌዎቹም ላይ በተለይ የ1951ዱ ላይ አንድ ሀገር በተለይ እነዚህ ስደተኞችም እንኳ ቢሆኑ ከራሳቸው ሀገር ሸሽተውም እንኳን ቢሄዱ ነገር ግን ለዛ የሚመጡበት ሀገር ላይ አደጋ ያደርሳሉ፣ ለዛ ሀገር ደህንነትና ጸጥታ ስጋት ናቸው ብሎ ካመነ ያ ሀገር ወደ ሀገሩ እንዳያስገባ የሚልም ከድንጋጌው ጋር የተያያዘ ህጎች አሉ። ይሄ ግን የሚያሳዝነው ምንድን ነው? ብዙዎቹ ትላንትና ፕሬዚዳንት ኦባማም እንዳሉት ብዙዎቹ ሴቶች፣ አቅመ ደካሞች እና ልጆች ናቸው። እነዚህ ለጸጥታም ሆነ ለአንድ ሀገር ደህንነት የሚያሰጉ አይደሉም። እነዚህ ውስጥ ተሰግስገው እነዚህ ሽብርተኞች አይገቡም ማለት ባይሆንም እስካሁን የታየው ማስረጃ በጣም ውሱን፣ በጣም ጥቂት ነው። እንደዚህ አይነት እሱም የተረጋገጠ ማስረጃ የለም። አሁን እየተጣሩ ያሉ ጉዳዮች አሉና ውስብስብና አስቸጋሪ ነው የሚያደርገው ለሰብአዊነትም የሚደረገውን እርዳታ በጣም ይቀንሳል።
እንደሚከታተሉት ለ2016ቱ ፕሬዝዳንታዊ ምርጫ በሚፎካከሩ መካከለም ክርክሩ ተጋግሏል። አቶ ሼክስፒር እስቲ ከሰሞኑ ክርክር የቬርማንቱን ሴናተር በርኒ ሳንደርስን የተናገሩትን ቀንጭቤ ላሰማውና አስተያየቶን ይሰጣሉ። እንዲህ ነበር ያሉት።
The disastrous invasion of Iraq, something that I strongly opposed, has unraveled the region completely and led to the rise of Al-Qaeda and to
አደመጡት አቶ ሼክስፒር?
አዎ
ባጭሩ እኔ አጥብቄ የተቃወምኩት በኢራቅ ላይ የተካሄደው አውዳሚ ወረራ አካባቢውን በሙሉ አናውጦ ለአልቃይዳና አይሲስ አሁን ወደሚገኙበት ደረጃ እንዲያመሩ አድርጓል ነው። ካነጋገራቸው እኛው አሜሪካኖቹ የፈጠርነው ችግር ነው የሚሉ ይመስላል። የርሶ አስተያየት በዚህ ላይ አቶ ሼክስፒር?
የሳቸው ብቻ ሳይሆን የብዙ ሰዎች ክርክር ነው፣ የብዙ ሰዎችም እምነት ነው። ያ የሳዳም ሁሴን ከቦታው መነሳትና የብዙ አይነት የሃይማኖት ስብስቦች ወደ ተለያየ አቅጣጫ እንዲያመሩ እዛ አካባቢው የባሰ እንዲበጠበጥ በኢራቅ ላይ የተደረገው ጦርነት ውጤት ነው የሚሉ አሉ። ለዛም ደግሞ ፕሬዝዳንት ኦባማም እንዲመረጡ ከረዱት ጉዳዮች አንዱ ናቸው። እኔም ይሄንን ጉዳይ ጋራዋለሁኝ። ምናልባት የነ ሳዳም ሁሴን እዛ መኖርና ነገሩን ምናልባት ለብዙ ጊዜ ላይ አዘገየው ይችላል። ይሄ ነገር ግን አንድ ጊዜ ወደፊት መከሰቱ የሚቀር ነገር አይመስለኝም ነበር በሂደት ውስጥና ምናልባት ጊዜውን አፋጥኖት ይሆናል የሚል ነው የኔ እምነት።
አቶ ሼክስፒር ፈይሳ በዋሽንግተን ሲያትል የህግ ጠበቃና የስደተኞች ጉዳይ አማካሪ፣ ለጊዜው በጣም አመሰግናለሁ።
እኔም እጅግ አመሰግናለሁ።
የመጨረሻው ቅንብር ሴቶችና ቤተሰብ ነው። የኢትዮጵያ አየር መንገድ ከተመሠረተ 70ኛ ዓመቱን በተለያዩ ዝግጅቶች ለማክበር ከሚያደርገው መሰናዶ ለዛሬ ለየት ያለ ዝግጅት ይዟል። ከብቸኛዋ ሙሉ የበረራ ካፕቴኗ አንስቶ ለበረራው አስፈላጊዎቹ ሥራዎች በሙሉ በሴቶች የሚከናወን ጉዞ ምሽቱን ከአዲስ አበባ ወደ ባንኮክ አምርቷል። ስለ ዝግጅቱ እንዲያብራሩ ቆንጅታዬ የጋበዘቻቸው የአየር መንገዱ የማርኬቲንግ ከፍተኛ ባለሥልጣንም እንዲሁ።
ጤና ስጥልኝ፣ እንደምናመሹ ወይዘሮ ራሄል አሰፋ።
ጤና ስጥልኝ፣ እንደምናመሻችሁ።
እስኪ አስቀድመው በአየር መንገዱ ውስጥ ያሉትን ኃላፊነት ይግለጹልኝ።
እሺ፣ እኔ በአየር መንገድ ቫይስ ፕሬዚደንት ማርኬቲንግ ነኝ።
የማርኬቲንግ ምክትል ፕሬዚደንት ኖት? የኢትዮጵያ አየር መንገድ ዛሬ እኩለ ሌሊት ላይ ከአዲስ አበባ ባንኮክ ሙሉ በሙሉ በሴቶች የሚከናወን በረራ እንደሚያደርግ የወጣው መግለጫ ያብራራል እና እስኪ ወደ እሱ ይሄዱልን።
እሺ፣ እንግዲህ ከመጀመሪያ እስከ መጨረሻ በሴቶች ይከናወናል ተብሎ የሚታሰበው ዝግጅትን እንዲያው ጠቅለል ባለመልኩ ቅደም ተከተሉን ለማብራራት ያህል እንግዲህ መጀመሪያ መንገደኛ ሲመጣ ከጀርባ ደግሞ ቅድመ የሚደረጉ ቅድመ ዝግጅቶች አሉ። እነዛ ውስጥ እንግዲህ የበረራ ፕላኒንግ ዲስፓች ኦፊስ የምንለው
የስምሪት ቢሮ ማለት ነው
ኦፊስ የምንለው ዲስፓች ኦፊሳችን ዛሬ ይህንን ፍላይት የሚያከናውኑት ይህም ማለት እንግዲህ ሎድ ኮንትሮል ከምንለው ክፍል የሚሰሩ ሎድ ኮንትሮል ኤጀንት ሴቶች ናቸው።
የበረራ ኦፐሬሽንም የኤርፖርት ኦፐሬሽንም እንደዚሁ
ቼክን ኤጀንቶችም ዛሬ በአብዛኛው ይህንን ፍላይትም ቼክን የሚያደርጉ ሌሎችንም በተጓዳኝ አብረው ያሉ በዛ ሰዓት አካባቢ ያሉትንም ቼክን ለማድረግ በአብዛኛው የተመደቡት ዛሬ ሴቶች ናቸው። ኢትዮጵያ ኤርላይንስ ቼክ ዴስኮችም አልፎ ኢሚግሬሽን እና ሴኪሪቲ ሲያልፉ በአብዛኛው በተለይ ደግሞ ይህንን ፍላይት አንድል እንዲያደርጉ የተመደቡት ከኢሚግሬሽንም ሆነ ከሴኪሪቲ ሴቶች ናቸው።
ስለዚህ ዛሬ አየር መንገዱ ወይም የአውሮፕላን ጣቢያው ሴት ባለሙያዎች ሽር ጉድ የሚሉበት ሆኖ ነው የሚያመሸው ማለት ነው።
በጣም በጣም በአየር መንገዳችን ብቻ ሳይሆን እንግዲህ ተጓዳኝ አገልግሎት የሚሰጡ አካላት በሙሉ እንግዲህ ኤርፖርት ውስጥ በተቻለ መጠን አገልግሎቱ በሴቶች እንዲሰጥ ለማድረግ ሞክረናል። በተጨማሪ ደግሞ እንግዲህ መንገደኛ ከተሳፈረና ደግሞ እንግዲህ ካፕቴን ለበረራ ዝግጅት ማድረግ ላይ ሆና ከዛም ለ እንግዲህ ከሎድ ሺቱ ሌላ ደግሞ ይሄ አይሮፕላን ለኤርወርዚነስ ሪሊዝ ብቁ መሆኑን የሚያሳያት ዶክመንት አለ። ያንን ደግሞ
ለበረራ ብቁ መሆኑን የሚያሳያች የሚያረጋግጥላቸው
አው ዶክመንት። ያ ደግሞ ማለት ምንድነው እንግዲህ የአይሮፕላኑን ጤናማነት እናረጋግጡልን ዛሬ ተመደቡት በሙሉ ሴቶች ቴክኒሺያንስ ናቸው።
ይሄ የአቪዬሽን ደህንነት የሚለው ነው?
አይ አይደለም። ይሄ የኛ ሜካኒኮች ቴክኒሺያኖቹ እያንዳንዱ በሙሉ ያሉት ፓርቶች ጤናማ መሆናቸውን ምንም ችግር አለ መሆኑን አረጋግጠው ቼክ አድርገው ፈርመው ይሄ ኤርክራፍት ሬዲ ቱ ፍላይ ነው የሚል ሜንቴናንስ ሪሊዝ ፎርም አለ።
ለበረራ ብቁ ነው
ቴክኒካል
ኦኬ ለበረራ ብቁ ነው ብለው የሚያረጋግጡላቸው ለፓይለቷ ማለት ነው። ከዚያም በተጨማሪ የበረራ ደህንነት እሱንም የሚያከናውኑት የአየር ትራፊክ ተቆጣጣሪዎቹም ሴቶች እንደሚሆኑ ነው የሚገልጸው።
እነሱ በተጓዳኝ ከአየር መንገዱ በቀጥታ የአየር መንገዱ አካልም ባይሆኑ በተጓዳኝ የሆኑት የሴኩሪቲው የኤርፖርት ታወር ሪሊዝ የሚሰጡት በሙሉ በተጓዳኝ እንግዲህ ከአየር መንገዱ ጋር ይህንን በሴቶች ለማሰራት ተባበሩን አካላት ናቸው ማለት ነው።
ይህ ዝግጅት በምን ምክንያት ነው የታሰበው ወይዘሮ ራሄል?
ይህ ዝግጅት እንግዲህ ኢትዮጵያ አየር መንገድ 70ኛ ዓመቱን ለማክበር ጉድ ጉድ እያለ ነው። 4-5 ወር በኋላ 70ኛ ዓመት ይሞላዋል። ስለዚህ በፈረንጆች አውሮፓውያን አቆጣጠር 2016 እንግዲህ የ70ኛ ዓመት ብዙ አይነት እንቅስቃሴዎች እያደረግን ነው ያንን ለማክበር እና አሁን ያንን ለማብሰር እንደው አንድ ጥሩ መንገድ ብለን ያሰብነው ለምን ለየት ያለ ነገር አናደርግም በሚል ተነሳሳንና በዚህም ደግሞ አጋጣሚ እንደ ኢትዮጵያ አየር መንገድ በተለያየ መስኩ ይህንን ስራውን ሊያከናውኑ የሚችሉ ሴቶች በጠቅላላ ባለው ዲፓርትመንት ውስጥ በቂ ሴቶች አሉ። ይህንንም ደግሞ ሁኔታ ማሳወቅም ፈለግን እና ይህን ሁለቱን ነገር የሚያጣምርልን ነው አጋጣሚ ይሄ ሆኖ አገኘ ነው። እና እንግዲህ ይህንን ፕላን
ጥሩ ነው ማለት ነው። በጣም ጥሩ ነው። ሴት አብራሪ ናቸው ዛሬ አውሮፕላኑን ይዘው የሚሄዱት ማን ናቸው?
እንግዲህ የመጀመሪያችን ሴት ካፕቴን ደረጃ ምንም እንኳን ከአስር በላይ አሁን ሴት ፓይለት ቢኖሩንም የዛሬውን ኮማንዲንግ ካፕቴናችን ካፕቴን አምሳለ ጓሉ ይባላሉ። አንድ የብርቅዬ ካፕቴናችንን እንግዲህ የቀሩት ደግሞ በቅርቡ እስኪደርሱላት ድረስ አሁን እሷ ነች ያለችን ካፕቴን።
እሳቸው ብቸኛዋ ካፕቴን ደረጃ የደረሱ ናቸው?
አዎ እሳቸው አዎ በካፕቴን ደረጃ አዎ። ግን ወደ 10 የሚሆኑ ፓይለቶች አሉ። ዛሬም አብራ የምትበር ኮፓይለታችን ኮፓይለት ሰላም እንዲሁ ሴት ነች።
ስለዚህ ረዳት አብራሪዎች ወደ 10 ገደማ አሏችሁ ማለት ነው?
አሉን አዎ።
ጥሩ ነው።
10 አሉን ከካፕቴናችን ጋር 11 አሉን ማለት ነው።
እንግዲህ ካፕቴን አምሳለንም እንደዚሁ እንድናነጋግራቸው እንደምታመቻቹልን ተስፋ አደርጋለሁኝ። ወጣት ሴቶች በአቪዬሽን ሙያ መሰማራት እንደሚችሉ ለማሳወቅ ለማበረታታት የሚያደርገው ጥረት አካል መሆኑን ነው አየር መንገዱ በመግለጫው የጠቆመው። ሴቶች በአጠቃላይ በበረራ ኦፕሬሽን ዘርፍና በአስተዳደሩ ያላቸው ተሳትፎና የእድገት ደረጃ ምን ያህል ነው? እስኪ አጠር አድርገው ይግለጹልኝ።
በእውነት ለመናገር በኢትዮጵያ አየር መንገድ ውስጥ የሴቶች ተሳትፎ በሁሉም አይነት እርከን በጣም ሰፊ ነው ብዬ በግሌ አምናለሁ። ራሴም ብሆን አሁን ከአስተዳደር አካባቢ ደረጃ ብናይም እንኳን ለምሳሌ ካሉት ምክትል አስተዳዳሪዎች ቫይስ ፕሬዚዳንት 2 ሴቶች ነን። እዛም ደግሞ በተለያየ በዳይሬክተር ሌቭል፣ በማኔጀር ሌቭል፣ በሱፐርቫይዘር ሌቭል ወደ 18% ሴት ነው።
18% ሴቶች ናቸው።
አዎ ይሄ በምንም አይነት መመዘኛ ጥሩ ነው ብለን እንገምታለን። እንዲሁም ደግሞ እርግጥ ካቢን ክሩ አካባቢ ስንመጣ
የበረራ አገልግሎት
የበረራ አስተናጋጆችም በእርግጥ በአብዛኛው በአብላጫው ሴት ነው። ምናልባት ወንዶች እንደውም 4% አይበልጡም ያሉን። የኤርክራፍት ቴክኒሽያንስ ሜካኒክስ የምንላቸው ወደ 8% ናቸው ከጠቅላላው። እንግዲህ አሁን እንደው በቁጥሩ ትንሽ አነስ ያለው የበረራ አብራሪዎች አካባቢ ነው ከ2% ያልበለጠ ሆኖ የሚታየው። ግን አሁን በፍጥነት እያደገ ያለ እና ድርጅቱም በጣም ሊያበረታታ የሚፈልገው በእንደነዚህ አይነት ቀደም ብሎ ምናልባት እንደዚህ ቴክኒካል እና የበረራ ክፍል አካባቢ የሴቶች ብዙም ዝቅ አወስን ነበር። አሁን በጣም በሚያበረታታ መልኩ ያ እየጨመረ ነው። ያ ደግሞ ይታወቃል ሴቶች እህቶቻችን ሳይጀምሩ ቀርተው አይደለም፣ ግን በመሃል ወይ ትዳር እንደመሳሰለው ነገር ያው የህይወት ጉዳይ ልጅ በመውለድ እንደዚህ የማቋረጥ ጉዳይ አለ። አሁን ግን ትዳርም ቤተሰብም ልጆችም አፍተው ግን ከስራው ጋር ማስኬድ መቻሉን እያሳዩ ነው።
ወይዘሮ ራሄል አሰፋ የኢትዮጵያ አየር መንገድ የማርኬቲንግ ምክትል ፕሬዚደንት ስለሰጡኝ ማብራሪያ በጣም አድርጌ አመሰግናለሁ።
እግዚአብሔር ይስጥልኝ። እኔም በጣም አመሰግናለሁ ይህን እድል በማግኘቴ። እናንተም ይህንን ለእኛ በጣም ቦታ የምንሰጠውን ሁኔታን ለመዘገብ ከበረራው በፊትም እንዲህ ተገኝታችሁ ይህን እድል ስለሰጣችሁ በጣም ደስ ይለኛል።
መልካም በረራ።
አሜን።
አድማጮች፣ የማጠቃለያ ዜና አሰምተን ከመሰነባበታችን በፊት እዚህ ገደማ ከእናንተ የደረሱንን አንድ ሁለት አስተያየቶች እንስማ።
ሰላም ቪዎች፣ እንደምን አላችሁ? አስተያየቴ ጋዜጠኛ የመቀሌው ጋዜጠኛ ያሳለፈው ጉዳይ ነው። ስለ ረሃቡ ማለት ነው። በመጀመሪያ ህወሓት ከመቀሌና ከአዲስ አበባ ውጪ ሌላ ቦታ ምንም እንዳይዘገብ ከልክሎ ነበር። በተለይ በአማራ ክልል አንድም ጋዜጠኛ ዝር እንዳይሉ ነበረ። አሁን ታዲያ የቢቢሲ ጋዜጠኛ ጉዳዩን ካጋለጠ በኋላ ህወሓት የራሱ ሰዎች የራሱ ገጥሞች የሚሉትን ሰብስቦ ቦታው ድረስ በመሄድ ለማስተባበልና ለመሸፋፈን ይሞክራል። ማንም አይሰማችሁም። ትክክለኛው ነበር የተዘገበው። አሁን ህዝቡ በረሃብ ከተሰቃየ በኋላ እንደገና ውሸት ነው ምናምን፣ ለዛውም ደግሞ በሬ ያላችሁ እያሉ ሲያዳሉ፣ ትክክለኛው የዓለም አቀፍ ጋዜጠኛ የውጭ ጋዜጠኛ ካልሆነ በስተቀር የሀገር ውስጥ ጋዜጠኛ ለህወሓት ኢህአዴግ ያደረ ነው ሁሉ እና አሁንም ሰቆጣ አካባቢ ራበን እያሉ ነው። እስኪ እዛ አካባቢ ሄዱና ደግሞ አድሏቸው፣ አለበለዚያ ጋዜጠኛ ደግሞ እዛ ገብቶ እስኪ የውጭ ጋዜጠኛ ገብቶ ይያቸው። 100% አሸንፍ ያለው ህዝብ መርጦኛል ካለ ማን ለምን የውጭ ጋዜጠኛ ይፈራል? ይሄ መንግስት ናቸው።
አበበ ግሩሙ እባላለሁኝ። እንደምን አላችሁ? የኢትዮጵያን ረሃብ በተመለከተ ግርማይ ገብሩ የተለያዩ አካባቢዎች ሂዶ ያቀረበውን ሪፖርት ይመለከታል አስተያየቴ። በእውነቱ ህዝብ ሰዎቹ ችግራቸውን ለመናገር ወደኋላ ያሉበት አልመሰለኝም። እየተንፈራገጥን ነው። ከመሞት የሚያድነን ነገር ማግኘት አልቻልም። እስካሁን ተሰዳታውም በቂ ሆኖ አልመጣልንም። እንዲያውም አንዳንዶቹ በሬ ሁለት በሬ ካላችሁ በሬያችሁ ሽጣችሁ ብሉ፣ ከብቶቻችሁ ሽጣችሁ ብሉ የሚል መልእክት ነው የሚያስተላልፉልን ያሉት። በጣም በእውነቱ በጣም የሚያሳዝን ነው። ሌላው እርዳታ ማስተባበሪያ ተወካይ የሆኑት የተናገሩት በጣም የገረመኝ ነገር ነው። እንኳንስ እና ረሀብ እንኳንስ ችግር የረሀብ ምልክት የሚታይበት አንድም ሰው የለም ያሉት በጣም ያሳዝናል። እና መሸፋፈኑ የትም አያዳርስም። እና ግርማይም ቻለንጅ ልታደርገው ትችል ነበር ማለቴ ነው። ይሄ ካውንተር ፕሮፓጋንዳ ምንም ፋይዳ የለውም። ሀቁ እንደሆነ ለቢቢሲ ነግረዋል።
አድማጮች፣ ፕሮግራማችን ከማብቃቱ በፊት የዜና ማጠቃለያ እናሰማለን። የሩዋንዳ የህግ መወሰኛ ምክር ቤት የሀገሪቱ ህገ መንግስት ፕሬዚደንት ፖል ካጋሜ ለሶስተኛ ጊዜ እንዲወዳደሩ እንዲያስችል የቀረበውን የማሻሻያ ውሳኔን ትላንት በሙሉ ድምፅ አጽድቋል። የውሳኔው ሀሳብ ለረፈረንደም ወይም ለህዝብ ውሳኔ ይቀርባል። ህዝቡ በቀላሉ ሊያጸድቀው ይችላል ተብሎ ይጠበቃል። ካኖ በተባ
ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እንደተለመደው ከምሽቱ 3 ሰዓት ላይ እንገናኛለን። እስከዚያው ሰላም፣ ደህና ደሩ። አሁን በትግርኛ ቋንቋ የሚቀርበው ዝግጅት ይቀጥላል።